ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መጋቢት 21 2014 ዓ.ም ምሽት ዝግጅታችን ጀመረ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያን ወደ ሀገራቸው መመለስ መጀመራቸውን የኢትዮጵያ መንግስት አስታውቋል።
2 ዓመት 3 ዓመት የተቀመጡ ወንድም አለኝ የራሴ ማለት ነው። የቀን ቀጠሮ አትስጡ፣ እንዲሰጥም አንፈልግም። በትክክለኛ እንዲገቡልን የምንፈልገው ወንድሞቻችን እየሞቱ ነው፣ እህቶቻችን እየሞቱ ነው። ነፍሰ ጡር የሞተች አለች፣ እርቧትኝ።
ኢትዮጵያ ኢትዮጵያ ተብላ የምትጠራው ዜጋ ሲኖር ብቻ ነው። ወንድሞቻችን እህቶቻችን ብልታቸው የተበላሸ ነው። ፌስታል በመልበስ እከፍ እየወረረ
የሰማችኋቸው በዛሬ በአዲስ አበባ ከተመለሱ ተመላሾች መካከል ካናገርናቸው ጥቂቶቹን ነው። የዚህን ዘገባ ዝርዝር በአብይ ርዕሳችን ይዘናል። ይህና ሌሎች ፕሮግራሞችም በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየሁ ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። ሩሲያ ኢስታንቡል ላይ በተጀመረው የሰላም ንግግር እስካሁን እርምጃ እያሳየ ለመሆኑ ምንም ፍንጭ የለም ስትል ተናገረች። ዩክሬን ትናንት ማክሰኞ ኢስታንቡል ላይ በተከፈተው የሰላም ንግግር ላይ ጥያቄዎቿን ማቅረቧን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ረዳት በበኩላቸው ሁለቱ ወገኖች በትናንቱ ንግግር ተኩስ አቁም ስምምነት ላይ ስለሚደረስበት ሁኔታና ዓለም አቀፍ የደህንነት ዋስትና የምናገኝበትን መንገድ በተመለከተ ተነጋግረዋል ብለዋል። ኪየቭ ጥያቄዎቿን በጽሑፍ ማቅረቧ ጥሩ ነው ያሉት የክሬምሊኑ ቃል አቀባይ፣ ሆኖም ወደ ስምምነት የሚያመራ ነገር አላየንም ነው ያሉት። በሌላ በኩል የዩክሬን ባለስልጣናት እንዳሉት ሩሲያ በጎ ፈቃድ ለማሳየት በማለት ኪየቭ እና ሌሎችም አካባቢዎች ላይ የውጊያ እንቅስቃሴን እቀንሳለሁ ያለች ቢሆንም ኃይሎቿ አሁንም መዲናዋ አካባቢ ያሉ ስፍራዎችን እየደበደቡ ናቸው። ይህ በእንዲህ እንዳለ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ጦርነቱን ሸሽተው አገር ጥለው የተሰደዱ ዩክሬናውያን ቁጥር ከ4 ሚሊዮን አልፏል ብለዋል። በተያያዘ ዜና ሩሲያ የሚኖሩ ወይም ወደዚያ የተጓዙ አሜሪካውያን በአስቸኳይ እንዲወጡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አዲስ ማሳሰቢያ አውጥቷል። ዩናይትድ ስቴትስ እያሽቆለቆለ ያለው የደቡብ ሱዳን ሁናቴ አሳስቦኛል አለች። ትናንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ በቅርቡ በደቡብ ሱዳን ህዝባዊ መከላከያ ኃይሎችና በሱዳን ህዝብ ነጻ አውጪ ጦር ተቃዋሚ አንጃ ኃይሎች መካከል አፐር ናይል ክፍለ ግዛት ውስጥ የተከሰቱትን ግጭቶች ጨምሮ በሀገሪቱ ውጥረቱ እየተባባሰ መምጣቱ ዩናይትድ ስቴትስን አሳስቧል ብለዋል። ሁለቱም ወገኖች በሰላም ስምምነቱ ያለባቸውን ግዴታ ሙሉ በሙሉ እንዲያከብሩና ጠብ አጫጫሪ የሆኑ ንግግሮችን በአስቸኳይ ማቆም ይኖርባቸዋል ሲሉም ፕራይስ ጨምረው አሳስበዋል። የሱዳን ህዝብ ነጻ አውጪ ጦር ተቃዋሚ አንጃ በሰላም ስምምነት ውስጥ ከተካተቱት የተኩስ አቁም መቆጣጠሪያና ማረጋገጫ ስርዓቶችን በሙሉ አልቀበልም ማለቱ የሰላም ውሉን የሚጎዳ አድራጎት እንደሆነ ገልጸው ተቆጣጣሪዎቹ አካላት በቅርብ ጊዜ የደረሱትን ግጭቶች መርምረው የድርጊቱን ኃላፊዎች በተጠያቂነት ለመያዝ ጥረት እያደረጉ በመሆኑ በአስቸኳይ አቋሙን ይቀልብስ ሲሉ አሳስበዋል። የደቡብ ሱዳን ፕሬዝደንት ሳልቫ ኪርና ተቀዳሚ ምክትል ፕሬዝደንቱ ሪያክ ማቻር ውጥረቱን ለማብረድና በሰላም ውሉ ያለባቸውን ግዴታ ለማክበር የተቻላቸውን ሁሉ እንዲያደርጉ ዩናይትድ ስቴትስ ጥሪ ታደርጋለች ብለዋል ቃል አቀባዩ። በሌላ የደቡብ ሱዳን ዜና አስቸኳይ እርዳታ ካልደረሰላቸው በስተቀር በሀገሪቱ በመጪው የዘናብ ወቅት በብዙ መቶ ሺዎች የሚቆጠሩ ሰዎች ከባድ ጉዳት ላይ ይወድቃሉ ሲሉ የረድኤት ድርጅቶች አስጠንቅቀዋል። ባለፉት 3 ዓመታት በከባድ ዝናብ የተነሳ 835 ሺህ ሰዎች ተጎድተዋል። 800 ሺህ እንስሳት ሞተዋል። ብዛት ያለው የእርሻ መሬት በጎርፍ ተጠራርጓል። ግንቦት ላይ የሚጀምረው የዘንድሮ የዝናብ ወቅት ደግሞ ከዚያ የከፋ እንደሚሆን የአየር ሁኔታ ትንበያ አዋቂዎች ጠቁመዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የአየር ንብረት ጉዳይ ልዩ አማካሪ አንድሩ ሃርፐር ደቡብ ሱዳንን ጎብኝተው ተመልሰዋል። ሀገሪቱ የከበደ መቅሰፍት አፋፍ ላይ ነች ሲሉ አስጠንቅቀዋል።
Got villages which are hosting tens of thousands of people.
በብዙ ሺዎች የተቆጠሩ ሰዎች የተጠለሉባቸው መንደሮች አሉ። አስከፊ የአየር ሁኔታ ያመጣውን ከባድ ችግር ለመቋቋም የቻሉትን እያደረጉ ነው። በአቅርቦት ማድረሻ መንገዶችና ማጓጓዣዎች ድሮም ደካማ ነበሩ። አሁንም ደግሞ ብዙ ቦታ መንገድ የሚባል ነገር የለም።
ሀገሪቱ የጎሳ ብጥብጥ የወረሳት በመሆኑ ለረድኤት ሰራተኞች እርዳታ ፈላጊዎች ዘንድ ለመድረስ የደህንነት ችግር ጋርጧል ሲሉ አክለው ተናግረዋል። የተባበሩት መንግስታት ድርጅት 8 ሰላም አስከባሪዎቹ ኮንጎ ውስጥ በደረሰ አደጋ መሞታቸውን አረጋገጠ። 8 ሰላም አስከባሪዎችን ይዞ ምስራቃዊ ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ ከወደቀው ሄሊኮፕተር አደጋ በህይወት የተረፈ እንደሌለ ነው የመንግስታቱ ድርጅት ቃል አቀባይ ያስታወቁት። የፓኪስታን የጦር ሰራዊት አባል የሆኑ 6 የበረራ አባላትና 1 ሰርቢያዊና 1 ሩሲያዊ ወታደራዊ አባላትን አሳፍሮ ሰሜን ኪቭ ውስጥ ሲበር መውደቁን ስቴፋን ዱጃሪች ገልጸዋል። ሰላም አስከባሪዎቹ ወደዚያ የተጓዙት ውጊያ የተካሄደበት አካባቢ ሁኔታን ለመከታተል እንደነበረ የገለጹት ቃል አቀባዩ ስለ አደጋው መነሾ ለመናገር ፈቃደኛ አልሆኑም። ጉዳዩን አስመልክቶ ምርመራ ተይዟል ነው ያሉት። የኮንጎ የጦር ኃይል በበኩሉ ሄሊኮፕተሩን ያንን አካባቢ የሚቆጣጠረው M23 የተባለው አማጺ ቡድን መጥቶ ጥሎታል ያለ ሲሆን፣ የቡድኑ ቃል አቀባይ ደግሞ የጦር ሰራዊቱ የኛ ኃይሎች ላይ ሲተኩስ ነው ሄሊኮፕተሩን የመታው ሲል አስተባብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም ዙሪያ ባለፈው ሳምንት በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር በ43 ከመቶ ማሻቀቡን የዓለም የጤና ድርጅት ገለጸ። በቫይረሱ የተጠቁ ሰዎች ቁጥር ደግሞ መቀነሱን እንደቀጠለ ነው ብሏል። WHO በሳምንታዊ ሪፖርቱ ባለፈው ሳምንት በኮቪድ ሳቢያ የሞቱ ተብሎ የተሰጠው ቁጥር 45,000 የነበረ ሲሆን ከዚያ በቀደመው ሳምንት 33,000 እንደነበረ ጠቅሷል። የቁጥሩ ማሻቀብ የታየበት ምክንያት እንደ ቺሌ ባሉ የደቡብ አሜሪካ ሀገሮችና በዩናይትድ ስቴትስ በኮቪድ-19 ምክንያት ለህልፈት የተደረጉ ሰዎችን አመዘጋገብ በተመለከተ የተደረጉ ለውጦችና ህንድ ደግሞ ቀደም ብለው በወጡ አሃዞች ላይ ማስተካከያ በማድረጓ ምክንያት ሳይሆን አይቀርም ብለዋል። በሌላ የኮቪድ-19 ዜና ከ50 ዓመት በላይ የሆኑ ማጠናከሪያውን የኮቪድ-19 ክትባት በድጋሚ እንዲወስዱ ተፈቅዷል። እድሜያቸው 50 እና ከ50 በላይ የሆኑ ሰዎች የኮቪድ-19 ክትባት ማጠናከሪያውን በድጋሚ መከተብ ይችላሉ ተብሏል። ሆኖም የሚከተቡት የመጨረሻውን ክትባታቸውን ከወሰዱበት ጊዜ ቢያንስ 4 ወር ከሞላቸው በኋላ መሆን እንዳለበት ተነግሯል። ትናንት ማክሰኞ ነው የዩናይትድ ስቴትስ መንግስት የምግብና የመድኃኒት ቁጥጥር መስሪያ ቤት FDA 50 እና ከ50 ዓመት በላይ ለሆኑ እንዲሁም 50ም ባይሞላቸው የሰውነት የተፈጥሮ መከላከያቸው በከባዱ የተዳከመ የሆኑ ሰዎች የፋይዘርን ወይም የሞደርናን ክትባት በድጋሚ መውሰድ እንደሚችሉ ያስታወቀው። የካሊፎርኒያ ነዋሪው ጆሴፍ ብራውን በዜናው እንደተደሰቱና እንደሚከተቡ እንዲህ ሲሉ ተናግረዋል። አዎ፣ በደንብ እከተባለሁ። አመቻችቼ ቶሎ ብዬ ነው የምከተበው። የመጀመሪያውን ማጠናከሪያ ክትባቴን ወስጃለሁ። ሁለተኛውን ለመከተብ ዝግጁ ነኝ ብለዋል ጆሴፍ። የዋሽንግተን ነዋሪዋ ቬራ ቬሊዛም መልካም ዜና ነው ብለዋል። ቬራ በተለይም አሁን ሰው ማስክ መጠቀም እየተወ ስለሆነ ቫይረሱ እንደገና ማገርሸቱ የማይቀር ነው። ስለዚህ ይሄን ነገር አንድ ላይ ሆነን መክታት አለብን። ለጥቂት ዓመታት በአመት አንድ ጊዜ ብንከተብ ኑሯችን በፊት ወደ ነበረው ሊመለስልን ይችላል ብለዋል። ይሄ የጤና ጉዳይ እንጂ የፖለቲካ ጉዳይ አይደለም ብለዋል። ካሁን ቀደም ሙሉውን ክትባታቸውን ከወሰዱ ሰዎች ውስጥ ማጠናከሪያውን ደግመው እንዲከተቡ የተፈቀደው ከ12 ዓመት በላይ ለሆኑና የሰውነት የተፈጥሮ የበሽታ መከላከያቸው በከባድ ሁኔታ የተዳከመ ሰዎች ብቻ እንደነበረ ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጂት ታየን ለዓለም ዜናዎቹ አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት መጋቢት 21 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያን ወደ ሀገራቸው መመለስ ጀምረዋል። ዛሬ ጠዋት ከ490 በላይ ኢትዮጵያውያን ወደ ሀገራቸው የተመለሱ ሲሆን እስከ ቀጣዮቹ 11 ወራት ከ100,000 በላይ ኢትዮጵያውያንን ለመመለስ መታቀዱን መንግስት አስታውቋል። ከዛሬ ተመላሾች መካከል አስተያየታቸውን ለአሜሪካ ድምጽ የሰጡ ዜጎች በሳውዲ እስር ቤቶች ፈታኝ ጊዜ ማሳለፋቸውን ጠቅሰው አሁንም በርካታ ኢትዮጵያውያን አስከፊ ህይወት በመምራት ላይ ናቸው ብለዋል። መንግስት በችግር ላይ ላሉት አፋጣኝ ምላሽ እንዲሰጥም የጠየቁ ሲሆን ዜጎችን የማስመለሱ ስራ ያለማቋረጥ እንደሚቀጥል የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። ኬኔዲ አባተ ዝርዝር አለው።
በሳውዲ አረቢያ በእስር ቤቶችና በተለያዩ የማጎሪያ ካምፖች ፈታኝ ህይወትን በመምራት ላይ ከሚገኙት ኢትዮጵያውያን መካከል ከ490 በላይ የሚሆኑት ዛሬ ጠዋት በመጀመሪያው በረራ ወደ አገራቸው ተመልሰዋል። ከነዚህም 341 ሴቶች ሲሆኑ የተቀሩት ህጻናት ልጆቻቸው ናቸው። ተመላሾቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ከፍተኛ የመንግስት የስራ ኃላፊዎች በስፍራው ተገኝተው አቀባበል አድርገውላቸዋል። ከሳውዲ ሪያድ ተነስተው አዲስ አበባ ከገቡት ተመላሾች መካከል አስተያየቷን የሰጠችን ወጣት አዝመራ ባዬ በእስር ላይ እያሉ በርካታ ችግሮችን መጋፈጣቸውንና ህይወታቸውን እስከ ማጣት የደረሱ ኢትዮጵያውያን መኖራቸውንም ታብራራለች።
ህጻናቶች እየሞቱ ነው። ነፍሰ ጡሮች ቅዝቃዜ ነው፣ ሙቀትም አለ። በራቅ ላይ ነው የሚተኙት። ወንድሞቻችን እየተሰቃዩ ነው ያሉት። ድምጽ ቢሆንም ማንም ሰው ይረዳን የለም። 6 ወር ሙሉ ስንቀመጥ ማለት ነው። ብዙ ሴቶች ሙተዋል። ራሷን ያጠፋቻለች ተስፋ በመቁረጥ ላይ። ይሄ ነገር የሆነው እዚህ ኤምባሲ ጋር ደውለን ስለ ሰፋራ ስንጠይቀው ሳምንት ይሉናል፣ 2 ሳምንት ይሉናል። በዛ ተስፋ በመቁረጥ ራሷን ያጠፋች ሴት አለች። ራሷን አጠፍታ እንኳን ወደ ቆሻሻ መጣያ በበጠኛ ተጠቅልላ ነው የወደቀችው ማለት ነው። እና ፍትህ ለኢትዮጵያ ህዝብ፣ ለሴቶች፣ ለወንዶች።
በሳውዲ ስላሳለፉት መከራ አስተያየታቸውን የሰጡን ሌሎች ተመላሾችም በእስር ላይ በቆዩባቸው ጊዜያት የተለያዩ ፈተናዎችን ከማሳለፋቸው ባለፈ ባዶ እጃቸውን ለመመለስ መገደዳቸውን ያነሳሉ። መብታቸው እንዲከበርላቸው ወደ ኢትዮጵያ ኤምባሲ የሚያቀርቡት የተማጽኖ ጥያቄ ምላሽ እንደማያገኝም ገልጸዋል።
ትግስትባላለሁ። እኔ የመጣሁት ከሳውዲ አረቢያ ነው። እስር ቤት ያለው ሁኔታ በጣም ከባድ ነው። አንደኛ አያከብሩንም፣ ሁለተኛ እኛን እንደ ሰው አይቆጥሩንም። ሰው እዚህ ታሞ ሰው ሙቶ በእርግጫ ነው በቆሻሻ ኪስ ነው አንስተው ወደዛ የሚጥሉት። በፍሪጅ ነው የሚቀመጠው። መንግስት አለን አይደል? አንድ ሰው 7 ወር 8 ወር 1 አመት ይታሰራል። ወንጀል ወይ ሰው ገሎ ሰርቆ አይደለም የሚታሰረው፣ ለስራ ነው የሄድነው። ለምን እንታሰራለን? ብዙ ልጆች ንብረታቸው፣ ብራቸው፣ ስልካቸው፣ ሻንጣቸው ተዘርፎ ሳያገኙ በባዶ እጃቸው ስንሄድ እንኳን እንደዚህ ሆነን አልሄድንም። እንዴት በባዶ ነው የመጣነው?
የኛ መንግስታችን ለህዝቡ ለዜጎቹ ትኩረት መስጠት አለበት። በተለይ ለወንድሞቻችን ለወንዶች የሚለብሱት ፌስታል ይመጣሉ። የሚበሉት ግማሽ ቂጣ ታቀጥ ግማሽ ቂጣ ተቆርጦ ነው። ሁለተኛኛ ሴቶች ልጆች ነን። ወር አበባ ይመጣብናል። ሳሙና የለንም። የተለያየ በጣም አስጠያፊ ጉዳይ አለ። እንኳን የመኖሪያ ፍቃድ የተበላሽቶ አንተ ህጋዊ ሆነህ መኪናህን ንብረትህን የሳውዲ መንግስት ይወርሳል። ለምንድን ነው የሚወርሰው? የሚቆረቆርልህ የለም። ዜጋ ተኮር ይባላል። የታለ ዜጋ ተኮር?
በሳውዲ እስር ቤቶች ከሚጋፈጡት አስቸጋሪ ህይወት ነጻ ወጥተው ወደ አገራቸው በመመለሳቸው ደስተኛ መሆናቸውን የሚገልጹት አስተያየት ሰጪዎቹ አሁንም እዚያው በእስር ላይ የሚገኙ በርካታ ዜጎች በቂ ትኩረት እንዲሰጣቸው ጠይቀዋል።
በተለይ ወንዶች፣ ፍትህ ለወንዶች ይገባል። ወንድሞቻችን እየታመሙ ነው፣ ደም እየተፉ ነው። ኤምባሲዎች እየሰሩ አይደለም። ደውለን ስንጠይቅላችሁ የራሳችሁ ጉዳይ ነው የምንባለው። በሀገራችን አንድ ሰው ላጠፋ የምትሰደበው ግን እምዬ ኢትዮጵያ ናት፣ የምትሰደበው ሀገራችን ነው። ሁለት አመት ሶስት አመት የተቀመጡ ወንድም አለኝ የራሴ ማለት ነው። የቀን ቀጠሮ አትስጡ፣ እንዲሰጥም አንፈልግም። በትክክለኛ እንጂ ገቡልን የምንፈልገው ወንድሞቻችን እየሞቱ ነው፣ እህቶቻችን እየሞቱ ነው። ነፍሰ ጡር የሞተች አለች እርዋትኝ ኢትዮጵያ ኢትዮጵያ ተብላ የምትጠራው ዜጋ ሲኖር ብቻ ነው። ወንድሞቻችን እህቶቻችን ብልታቸው የተበላሸ ነው። ፌስታል በመልበስ እከክ እየወረረ ይገባናል። የመንግስት ችግር እንዳለ ሀገሪቷ ጦርነት እንዳለ ብናቅም ግን አገራችን ገብተው ይሞቱ። ግን እዛ በሰው ሀገር እናንተ እንስሳ ናችሁ፣ ከብት ናችሁ፣ መንግስት የላችሁም። ኢትዮጵያ ተከብራን የኖረችው አያቶቻችን ቅድማቶቻችን በጀግንነት ነበረ። የእኛ ኤምባሲ በጥፊ በእነሱ ፊት ይመታል። ችግር ክልል ገጽለ ስትሄድ በእነሱ ፊት ያዋርድሃል። ለምን? እኛ ጥፋት ሊኖርብን ይችላል፣ ግን ጥፋታችን ከኋላ መቀጣት አለብን። አሁንም መንግስትም ቢሆን እዚህ አምጥቶ ይበድለን፣ እዚሁ እንበደል፣ እዚሁ በሀገራችን ገበናችንን አደባባይ ለምን መሰደብ ያንሆናለን? ለምን እዚሁ ራሳችን በራሳችን መሸፈን አለበት። ይሰረንም ይስቀለንም ምንም ይሁን በሀገር ላይ ይሁን ድህነት ነው አይደል? እንሙት በሀገራችን። ኤርትራ እኮ አንድ ዜጋ አይነካም መንግስቷ ለምን ነብር ስለሆነ የሚበድላቸው። ግን በሀገራቸው ነው፣ በሰው ሀገር አይበደልም፣ በራሳቸው ሀገር። ይሄም ምለው በጣም ስለተናደርኩ ነው እንጂ
መንግስት ከወራት በፊት ከ42,000 በላይ ኢትዮጵያውያንን ከሳውዲ ማስመለሱን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በድጋሚ የተጀመረው ዜጎችን የማስመለስ ስራ እንደሚቀጥል ተናግረዋል።
ቅድሚያ የተሰጣቸው ሴቶችና ህጻናት ናቸው። በጤንነታቸውም ደከም ያሉ። በዚህ መሰረት 493 የሚሆኑ አንዳንዶቹም ከልጆቻቸው ጋር ገብቷል። ይሄ ይቀጥላል። መንግስት በገባው ቃል መሰረት ሁሉንም ዜጎች ወደዚህ የመመለሱ ነገር በስፋት ይሰራል ማለት ነው። 45,000 የሚሆኑ ከ100,000 ተመዝግበዋል። ምዝገባውም ይቀጥላል። ስለዚህ የተመዘገቡትና ሁኔታው ተጣርቶ አስፈላጊ ሎጂስቲክ ተሰርቶ በሙሉ ይገባሉ ማለት ነው።
ዜጎች እንግልት እንዳይደርስባቸውና በሰላም ወደ አገራቸው መመለስ እንዲችሉ መንግስት የሚያደርገውን ጥረት መቀጠሉንም የገለጹት አምባሳደር ዲና በአሁኑ ወቅትም የኢትዮጵያ መንግስት ልዑክ ወደ ሳውዲ አቅንቶ ተመላሾችን በመመዝገብ ላይ መሆኑንም አመልክተዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ነሲቡ ያሲን ደግሞ ከሳውዲ የሚመለሱ ዜጎችን ለመቀበል ስለተደረገው ዝግጅት አብራርተዋል።
102,000ዎቹን ለማስገባት አስፈላጊ የሆኑ ቅድመ ዝግጅቶች መጠናቀቅ አለባቸው። በተለይ የመቆያ ጣቢያዎችን ዝግጅት፣ የምግብ አቅርቦትን በሚመለከት ወደ የአካባቢያቸው ለመላክ የትራንስፖርት አቅርቦትን በሚመለከት በመቆያ ጣቢያዎች በሚቆይ ጊዜ የሚመገቡት ምግብ፣ የሚጠቀሙባቸው ማቴሪያሎች እንደ ፍራሽ፣ ብርድ ልብስ፣ አንሶላ የሚባሉ በርካታ የውሃ አቅርቦት፣ የንጽህና አቅርቦቶች፣ እነዚህን በሚመለከት በሙሉ የቅድመ ዝግጅት ስራዎችን ለማድረግ ተሞክሯል። አሁንም እየተደረጉ ነው። ተጨማሪ እንደምታውቁት ያው በርካታ ሰው ስለሚመጣ በቀጣይ እንግዲህ አሁን ዛ መቀበል ጀምረናል። ከዚህ ሬጅስትሬሽንና አስፈላጊ የሆኑ የስክሪኒንግ ጉዳዮች ሲጠናቀቁ ወደ ማቆያ ጊዜያቶች ይሄዳሉ። በዛሬው ዕለት የተመለሱ ከ400 በላይ ስደተኞችን ጨምሮ በሳውዲ አረቢያ በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ከ100,000 በላይ ኢትዮጵያውያን ስደተኞችን በቀጣዮቹ ከ7-11 ወራት ባለው ጊዜ ውስጥ ለመመለስ ታቅዷል። ይህን ስራ ለማከናወን 16 መንግስታዊ ተቋማት በቅንጅት በመስራት ላይ እንደሚገኙ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የስደተኞችን የመመለሱ ስራ በሳምንት 3 ቀናት በየዕለቱ በ3 በረራ የሚከናወን ሲሆን የሚመለሱት ስደተኞችም በአዲስ አበባ በተዘጋጀላቸው በተለያዩ ማቆያዎች ከገቡ በኋላ ከዛ ወደ የክልሎቻቸው በማምራት በቋሚነት የማቋቋም ስራ እንደሚሰራም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ዛሬ ከሰዓት በኋላ ደግሞ ተጨማሪ 438 ኢትዮጵያውያን ከሳውዲ ወደ ሀገራቸው የተመለሱ ሲሆን በአጠቃላይ ዛሬ የተመለሱ ዜጎች 936 መሆናቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሮብ ምሽት መሰናዷችን ነው። ቀደም ሲል የተከታተላችሁት የዕለቱን አብይ ርዕስ ዘገባ ነበር። አሁን ቀጥሎ የመጽሔት ትንታኔ ይቀጥላል። ከኦሮሚያና ከቤኒሻንጉል ጉሙዝ ክልሎች ተፈናቅለው በአማራ ክልል ምዕራብ ጎጃም ዞን ፍኖተ ሰላም ከተማ የሚገኙ ተፈናቃዮች በምግብና በመጠለያ ችግር እየተሰቃዩ መሆናቸውን ገልጸዋል። በዞኑ 300 ሺህ የሚጠጉ ተፈናቃዮች እንዳሉ የሚናገረው የዞኑ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽህፈት ቤት ችግር መኖሩን አምኖ መፍትሄ ለማግኘት ለክልሉ ማሳወቁን አስታውቋል። የክልሉ አደጋ መከላከልና የምግብ ዋስትና ኮሚሽን የምግብ እጥረት ችግር የተፈጠረው የፌዴራል አደጋ ስጋት ኮሚሽን በትራንስፖርት ችግር የእርዳታ እህል በወቅቱ ባለመላኩ ነው ብሏል። የተፈናቃዮችን ቅሬታ ለመፍታት የክልሉ መንግስት ከተለያዩ ሴክተሮች የተውጣጡ የባለሙያዎች ቡድን አዋቅሮ ወደ ስፍራው መላኩን የህዝብ ግንኙነት ኃላፊው አቶ ኢያሱ መስፍን ተናግረዋል። ጉዳዩን የተከታተለችው አስቴር ምስጋናው ተከታዩ ልካለች።
ከአንድ ዓመት ከስድስት ወር በፊት ነበር ከኦሮሚያ ክልል ምስራቅ ወለጋ ዞን ሊሙ ወረዳ ባርኩቢ ንዑስ ወረዳ ማንነትን መሰረት ባደረገ ጥቃት የሚኖርበትን ቀዬ ለቀው ወደ አማራ ክልል ምዕራብ ጎጃም ዞን እንደመጡ የሚናገሩት አቶ ስሜ በለጠ አሁን በፍኖተ ሰላም ከተማ ከሰባት ልጆቻቸው ጋር ኑሮ ፈተና እንደሆነባቸው ይናገራሉ።
መንደር 3፣ መንደር 2፣ መንደር 4፣ መንደር 5፣ መንደር 6 የሚባል ቤተክርስቲያን ሁሉ ወድሞ ህብረተሰቡ ሁሉ ተፈናቀለ። ይህ መጠራልሽ ሰው ያለበት ቀበሌ አማራ በሙሉ ነው እና አማራ ባለበት ተብሎ ተፈልጎ በልዩ ኃይል ተፈልጎ መትረየስና ዲሽቃ እየተጠመደ ነው ልዩ ኃይል ያስወጣል። ያለቀው ህዝቡ የኖር ሚሻል ሲሉ ሆነ ሰላም እንዳለ ዞን ላይ ያለ ዞን ከተማ ሆነ ሰላም ባለአማራ ክልል ውስጥ እንበታተንም ያለ ነው። ያው ከተማ ውስጥ ነው ያለን። በየዶርሙና በየህገ ወጥ የሚባል ቤት አለ። በየሚለው ዳረዳር የተሰራ ህገው እያልሆነ ቤት ማለት ነው። ሽንት ቤት የሌለው ምንም የሌለው በያለን ወድቅ ያለን ያለው እና በጣም ተሸጋግረና ያለ ሰኔ አተን ነው የምንችላገረው።
ወይዘሮ የኔ አለም ምህረቴ ከቤኒሻንጉል ጉምዝ ክልል ተፈናቅለው በአማራ ክልል ፍኖተ ሰላም ከተማ ከአራት ልጆቻቸው ጋር ያለመጠለያና ያለምግብ እየኖሩ እንደሆነ ይናገራሉ።
ወደዚህ የመጣው ሁነት ሰላም ነኝ ያለሁት ያው ናያሴ ልጠቀን ነው መጠንም ምንም ነገርም ከዚህ ያው ምዳፋችንን ብንልም እንያሉን እ በላይ እና በታች እየተሮሯት ነው። ልጆችን ዶራል እየተቀጠው ነው ያለሁት ያው ስነ 15 ኪሎ ስንዴ ከሶስት ቆርቆሮ መጥቶር አገኘን እንጂ ሌላ ምንም ነገር ያገኘን ይፈደር የለም። አሁንም ምንም መጠለያ የለንም። በቃ በቤት ክራይ ነው የምንሰቃየው።
ምስራቅ ወለጋ ዞን አርኩምቢ ንዑስ ወረዳ እንደተፈናቀሉ የሚናገሩት አቶ ጌትነት አቻምም ተመሳሳይ ሀሳብ ነው የሰነዘሩት።
በቤት ክራይም በካምፕም እንገኛለን። የተወሰነ መጠለያ ተሰጥቶ ነበር። ያው መጠለያውም ፈራርቷል። መንግስት ግባት አቁሟል። እንግዲህ ያው በየቤት ክራውም በተለያየ በየዘመዳ ዘመዱም ያው ይገኛል ህብረተሰባችን።
ካምፕ የሚባለው በሙሉ ፈርሷል ወይስ የሚኖሩ ሰዎች አሉ?
የለም፣ የተወሰኑ ነበሩ። ያው የቆሻሻ መድፊያ ነበረ። ያው የቆሻሻ መድፊያ የሆነ አየር ጤና የሚባል ማረሚያ ቤት ጉልባጭ ላይ መስፈሪያ ጣቢያ ሰጡ አሉ። ያው አቅርቦት ስለሌለ ህዝቡ ምዕራብ በሽታ ሲጠላበት ጥሎ ተነሳ። በየአገሩ በየወረዳው በየዘመዱ ይላል ያለውም በየአካባቢ በየቤትካ ይገኛል። ጠርቷል የለም በየሰው ቤት ተጠግተና ያለን በየዘመዱ ያው ለነፍስ ያለን በየቤተክርስቲያኑ በየተቋሙም ያው ተጠልሎ ይገኛል ህዝባችን። በወር 15 ኪሎ ስንዴ ሰጡ ነበረ ከና 15 ኪሎ ግን እንግዲህ አራት ወራችን ነው አቋርጠዋል። አቤት እያልን ክልል ፌዴሬሽን ድሮስ ብናዋቅርም ምንም አቤት የሚለን እንደ ክልል መንግስትም ምንም ሊሰማን አልቻለም። ሰባት ቤተሰብ እመራለሁ።
ስንት ልጆች አሉ?
ስድስት ልጆች አሉ። ሰባት ስምንተኛ ሆኜ ነው ያው ተጠልያለሁ።
ሁሉም አስተያየት ሰጪዎች ስቃዩ ሲበዛባቸው ወደ ባህር ዳር ሄደው ቅሬታቸውን ለክልል አመራሮች ለማቅረብ በእግራቸው ጉዞ ቢጀምሩም በጸጥታ ኃይል ቡሬ ላይ እንዲመለሱ መደረጋቸውን ይናገራሉ።
ሰላማዊ ሰልፍ ወጥተን ወደ 13,000 ቢሆን ህዝቡ ወጥቶ ሜዳ ላይ ተስቶ አድሮ ከሰኞ እስከ አርብ ድረስ ሜዳ ላይ ወጥተን አድረን ይሄ ነው ብሎ ያቀበለን ውሃ እንኳን የሰጠን የለም። ተነስተን ባህር ዳር እናመለክታለን ብለን ደግሞ ወደ በእግራችን መንገድ ብንጀምር በልዩ ኃይል አፍነው መንገድ ላይ ቡሬን እንዳለፍን በልዩ ኃይል አፍነው መንገድ ላይ ተመለስና በየወረዳ ተበተን ያመሄድ አይቻልም ብለው መልሱ።
የተፈናቃዮቹን ቅሬታ በዞኑ ለሚገኘው አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ተዋቸው አለማየሁ አቀረብን። ችግሩ ሙሉ በሙሉ እንዳላምነው የምግብና የመጠለያ ችግር እንዳለ ለክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን አቅርበናል ብለዋል።
ከ300,000 በላይ ነው በዞናችን ያሉ ተፈናቃዮች። የዕለት እርዳታው ልክ ነው፣ ፓኬጅን ጠብቆ እየቀረበ አይደለም። ታህሳስ ጥር ላይ እያገኙ ናቸው። አሁን ኦልሞስት ሶስተኛ ወራቸው ላይ ነው ያሉ። ወር 15 ኪሎ ስንዴ ተብላ እንግዲህ 3 ወር ሞልቷታል ማለት ነው። እና ጥያቄያቸው ትክክል ነው። እኛም ዝም አላልንም። የሚዘ ከኛ የሚገባውን መረጃ በየወቅቱ እናደርሳለን። ዘገየብን እያል እኛም እየጎተጎት ነው። በአካልም ሂደ ጠይቅ ያለው ነው። መጠለያ እንዲህ የሚለው ልክ ነው። ያው ካምፕ አይሰራም በየትውልድ ወረዳቸው ተብሎ በዚያ ነው ያሉት። እና ጥያቄው ሁሉም ትክክል ነው።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን በዞኑ ቁጥሩ የተገለጸውን ያህል ተፈናቃይ በከፋ ችግር ውስጥ እንደሚገኝ ገልጸው የምግብ እርዳታውን የሚልከው የፌዴራል አደጋ ስጋት ኮሚሽን የትራንስፖርት ችግር አጋጥሞኛል በማለት ሊያዘገየው ችሏል ብለዋል።
ምዕራብ ጎጃም ከ290,000 በላይ ተፈናቃይ አለ። እነዚህ ተፈናቃዮች እንግዲህ በየወሩ ምግብ እየተጠየቀላቸው እንዲመጣ በክልሉ አደጋ መከላከል ዲስፓች መጠየቂያ ይላካል። ያነሷቸው ጥያቄዎች በእውነታ ላይ የተመሰረቱ በመሆናቸው በቀጣይ ችግሩ እንዳይደገም የክልሉ አደጋ መከላከል ከፌዴራል አደጋ መከላከል ጋር እየሰራ ነው የምንገኘው፣ ችግሩን ለመፍታት ማለት ነው። ይህንን ለመፍታት ባደረግነው ግንኙነትም ጥቂት ጊዜ ወዲህ ፈጣንና ተደራሽ ምላሽ ለመስጠት እየሞከሩ ነው። ግን ቀጣይነት ከሌለው አሁንም ተፈናቃዮች ወደ ቀያቸው እስካልተመለሱ ድረስ የዕለት ምግብ ስለሚፈልጉ አለ የሚሏቸው ችግሮች ተከስተው የነበሩና አሁንም መፈታት ያለባቸው ናቸው ብዬ ነው የምወስደው።
የክልሉ መንግስት በቅርቡ ከተፈናቃዮች ጋር ባደረገው ውይይት ለችግሩ መፍትሄ ያመጣሉ ያላቸውን የባለሙያዎች ቡድን ወደ ስፍራው መላኩንም አቶ እያሱ አክለው ገልጸዋል።
ሰላማዊ ሰልፍ ሁሉ አድርገው ሰላማዊ ሰልፉን ሄደን አወያይተናቸው ለክልሉ መንግስት አለን የሚሏቸውን ጥያቄዎች ያቀርበው ነው። የምግቡን ሁኔታ ደግሞ የክልሉ አደጋ መከላከል ችግሩ እንዲፈታ እየሰራ ይገኛል። ጊዜያዊ መጠለያውን በተመለከተ እነሱም ጥያቄ አቅርበዋል። ካቀረቧቸው ጥያቄዎች ውስጥ አንዱ ጊዜያዊ መጠለያ ወይም ሰላሙ ወደ ነበረበት መልሱና ወደ ቀያችን እንመለስ ይፈቱልን ያሏቸው 5 ጥያቄዎች አሉ። እሱን ለክልሉ መንግስት አቅርበናል። የክልሉ መንግስት እንዳልኩሽ በጥናት ላይ የተመሰረተ የውሳኔ ሀሳብ ሊያቀርብ የሚችል ቲም አደራጅቶ ልኳል። በዚያ መሰረት እንግዲህ የቲሙን የውሳኔ ሀሳብ ነው የሚጠበቀው።
ከፌዴራል አደጋ ስጋት ኮሚሽን የህዝብ ግንኙነት ኃላፊ መረጃ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በአማራ ክልል 11.6 ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው በተደጋጋሚ የክልሉ መንግስት ሲገልጽ መቆየቱ ይታወቃል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባችን ስናልፍ በደቡብ ክልል በኮንሶ ዞንና በአሬው ልዩ ወረዳ ነዋሪዎች መካከል ዳግም በተቀሰቀሰ ግጭት ከሁለቱም ወገን 10 ሰዎች መገደላቸውን በስልክ ያነጋገርናቸው ነዋሪዎች ገልጸዋል። አንድ የመንግስት ባለስልጣንና 2 የደቡብ ክልል የልዩ ኃይል አባላት እንዲሁም 3 ሲቪሎች መገደላቸውን የደቡብ ክልል ሰላምና ጸጥታ ቢሮ ገልጿል። ከዚህ ቀደም በደረሰ የሁለቱ አካባቢዎች ግጭትም 4 ሲቪሎች መገደላቸውንም ጨምሮ አስታውቋል። ዮናታን ዘብዴዎስ ዝርዝር አለው።
በደቡብ ክልል ኮንሶ ዞን የኮልሜ ቀበሌ ነዋሪ የሆኑት አቶ ተስፋዬ ስንታየው በሙያቸው መምህር እንደሆኑ ተናግረው በግጭቱ ተገደሉ ያሉትን ሰዎች ቁጥር ተናግረዋል።
የሞቱ ሰዎች አንድ 10 ሰው ሆናሉ፣ የቆሰሉም አንድ እስከ 4-5 ሰው ይሆናሉ። እንግዲህ ምንኛም ወደ አከባቡ አልሄድንም፣ አሁን ሸሽተን ነው ያለነው። ብዙ ነው እንግዲህ አከባቡን አሁን ገና ልዩ ኃይልና ፌደራል ፖሊስ እዛ አከባቢ ገብቶ እያረጋጉ ነው።
ባለፈው ሳምንት መጨረሻዎቹ ቀናት ጀምሮ ለአምስተኛ ጊዜ ተቀሰቀሰ ያሉት ግጭት ያስከተለውን ጉዳትና መንስኤ ያሉትን ምክንያቶች ገልጸዋል።
የዞኑ መፍረስ ጋር ተያይዞ አሁን የመሬት ይገባኛል፣ ኮንሶ ምን መውሰድ አለብኝ ይላል፣ አለም ምን መውሰድ አለብኝ ይላል። ቁጥር ሲግረለውም እንግዲህ ቢያንስ እስከ አምስተኛ ጊዜ ይሆናል። አሁን ይሄ
የአይን እማኝ ያሉት የአሌ ወረዳ ነዋሪ የሆኑት አቶ ደጀኔ ባህሩ የደረሰውን ጉዳት በስልክ ለአሜሪካ ድምፅ ተናግሯል።
የተጎደመ አለ፣ የሞቱትም ማአት አለ። ሞት እኮ ብዙ ሰው እንደተጎዳ ነው። በአሌ በኩልም ብዙ ሰው የሞት ሰው አለ። አሁን ቅርብ ጊዜ ብቻ ወደ 4 ሰው ነው የሞተው በአሌ በኩል እና የኮንሶ ነው እዚህ መለየት አልችልም።
በእድሜያቸው ጠና ያሉና የልጅ ልጅ ማየታቸውን የተናገሩት አቶ ደጀኔም እውነተኛ እርቅ ለማውረድ ተሞክሮ የፖለቲካ ጣልቃ ገብነት ስላለ አልተቻለም በማለትም ተናግሯል።
ስንሞከር የፖለቲካ ነገር የኛ ነገር ስንመላለስ እኔ ሁልጊዜ ከአመራር ጋር ይጨቃጨቃለሁ። ግልጽነቱን እንትን ስለማይሆን እኔ በቃ ታረቁ ታረቁ ብቻ እየተባለ ሰው ዝም ብሎ መጥቶ ይታረቅና ተባለ ታረቁና ከተባለ ወዘኑን ያስተካክላል ይባላል። አገራችን ወይም አካባቢያችን እኔ የማውቀው በቅድሚያ ነገሩን መንስኤውን ከጨረሰ በኋላ ነው ሰው የምታረቀው።
ህብረተሰቡ በተለይም አርሶ አደሮች እርሻቸውን ማርስ አልመቻላቸውና ማህበራዊ እንቅስቃሴ ማድረግ እንዳልተቻሉ አቶ ተስፋዬ ተናግሯል።
እዛው አካባቢ ነኝ፣ ግን ትንሽ በዚህ ጦርነቱ ስለ ያስፈራኝ ነው ዞር ያልነው እንጂ እዛው አካባቢ እኮ ነኝ። እንግዲህ ሁለተኛ ደግሞ ዝናብ መኸር ዝናብ ይዘንባል። ማህበረሰቡ ወደ እርሻ ተማርተው ማሳ ውስጥ ስራ እንዳይሰሩ አብዛኛው ሰውን ከማሳ እያፈናቀሉ በጥይት እየደበደቡ ምሽግ ሰርቶ እየሰሩና ሰው ወደ እርሻ ወርዶ እህሉን እንዳይተክል ወይ እንዳይዘራ ዘሩን እንዳይዘራ እየተከለከለ ነው። ሁለተኛ ደግሞ የቤት እንስሳቶችን እየዘረፉ ናቸው። እየዘረፉ ቢያንስ ከብቶች ማሳ ላይ ያው እንግዲህ የሚያርሱ ከብቶች ይዘረፋሉ። ለምን ተዘረፈ ተብሎ ማህበረሰቡ ሲጠየቅ ያው እንግዲህ ለአንድ ከብት 500 ብር ክፈል፣ 600 ብር ክፈል እያሉ መንገድ ላይ በጣም ሰውን እያጉላሉ ነው። ቅድም ማንኛውም የመንግስት መስሪያ ቤቶች ስራ ላይ አይደሉም። ትምህርት የለም፣ ጤና የለም፣ ግብርና የለም፣ ገበያ የለም። እንግዲህ ይህንን በጣም አደጋ ነው።
በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ ኃላፊና የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲም የግጭቱን ምክንያትና ያስከተለውን ጉዳት አብራርተዋል።
ንብረት ውድመት አኳያ በጣም ጥቂት የሚባሉ እያደራጀን ነው። የተወሰኑ ለጊዜው አሁን የምናውቃቸው የተወሰኑ ከአስር የማይበልጡ ቤቶች ተቃጥለዋል። እንደዚሁ አንዳንድ ኪስ ቦታዎች ላይ ተመሳሳይ መረጃን እየለቀምን ነው። አሁን በደረሰን መረጃ ወደ 10 የሚሆኑ የቆርቆሮ ቤቶች እና ወደ 7 የሚሆኑ የሳር ቤቶች ተቃጥለዋል። ከዚህ ውጭ ሚሊተሪያችን ተሰውቷል። በመሀል ይህን ጉዳይ ለማርገብ በሚያደርገው እንቅስቃሴ ሂደት ውስጥ ጥይት ተተኩሶበት 2 ሚሊተሪ ተሰውቷል፣ 2 ቆስሏል። በዛ በኩልም መጀመሪያ ጀምሮ በነበሩ ወደ 3 የሚሆኑ ሰዎች ቆስሏል። ኦሎሞስት ሚሊተሪያችን የዜጎችን ደህንነት ለመጠበቅ ሲል በሚያደርገው ጥንቃቄ ሂደት ውስጥ አፈሙዝ አዙሮ ህዝብ ላይ ለመተኮስ ብዙም ፍላጎት አልነበረው። በዚህ ምክንያት ነው የተሰዋው። ቀጣይ እንደዚህ አይነት ጉዳዮች በአግባቡ ማነጅ የምናደርግበትና ይሄ ሂደት ላይ እያንዳንዱ ሰው ከአመራር ጀምሮ ምን ሚና ነበረው የሚለውን በደንብ እየለየን ስለሆነ ተጠያቂነትም እየፈጠርን የምንሄድ ይሆናል።
አቶ አለማይ፣ በጣም ግልጽ እንዲሆን አሁን እርስዎ ካሉኝ ቁጥር አኳያ 9 ሰው ህይወቱ እንዳለፈ ነው በተለይ ከኮንሶ አካባቢ የወጡ መረጃዎች የሚያሳዩት።
ይሄ ተጨባጭ የተገመገመ ነገር የለም። ባለፈው በመጀመሪያዎቹ በነበረ እርስ በርስ በነበረው አሁን ከረንት ባለ ግጭት ሳይሆን ባለፈው በቆየው ኮንቲነስ በነበረው ሂደት የጸጥታ ተቋማትም እዚህ ውስጥ ገፍቶ በዚህ መንገድ ማነጅ ለማድረግ በሚሞክረው ሂደት ውስጥ ነው የተሰዉት። ከዛ በፊት የሚታወቀው ወደ 4 የሚሆን ሰው በሁለቱም በኩል ተሰውቷል፣ ሞቷል።
ግጭቱን በዘላቂነት መፍታት ያልተቻለበትን ምክንያት አቶ አለማየሁ አስረድቷል።
2 መሰረታዊ ችግሮች ስላሉ ነው እያገረሸ ያለው። አንደኛ ህዝቡን የሚመራው አመራር ከየትኛውም ችግር ነጻ ሆኖ በሁሉም የመዋቅሮች ውስጥ የሚኖሩ ህዝቦች ኦልሬዲ ለማስተዳደር እንዲያመች ነው የአስተዳደር እርከኖች የተመቻቹት እንጂ ዜጎች እርስ በርስ እንዲከፋፈሉ አንዱ ሌላው ላይ እንዲነሳሳ አይደለም። ስለዚህ ሁሉም መዋቅሮች ጋር ያለው የፖለቲካ አመራሮች፣ ሁሉም ህዝብ እንደ ህዝብ እናገለግላለን የሚል ሚዛናዊ የሆነ እይታ ካለመኖር በሚመነጭ በየደረጃ ያለው ካድሬ ሁሉም ህዝብ የኔ ነው የሚል ሳይሆን በተደራጀበት ስትራክቸር ውስጥ ሆኖ የኔ ህዝብና የአንተ ህዝብ በሚል በክፍፍል አስተሳሰብ ትላንት የቆየንበት የፖለቲካ ትርክትም እዚህ ላይ በብሔረሰብ የሚታጠር በአካባቢ የሚታጠር በቀዬ የሚታጠር አስተሳሰብ በመኖሩ ምክንያት የጀመርነው ዘላቂ ግንባታ ስራ የዜጎችን አብሮነት የሚያጠናክር ስራን የማፍረስ ስራ የሚሰሩ ግለሰቦች ስላሉ፣ ሁለተኛው የተያዙ ጉዳዮች በጊዜ ወራዲ የቤስኮጂን ተቀምጦ ፈጠን ብሎ ባለመፍታት ምክንያት ያገረሹ ነው ያሉት። ለተግባራዊነቱ በጥናትና በእምነት ከተያዙ ዘላቂ መፍትሄ ማምጣት ይቻላል።
በቀጠናው ተመሳሳይ ግጭትና ሁከት የተነሳ ለህይወት መጥፋትና ለንብረት ውድመት ምክንያት መሆኑን የተናገሩት አንማኞች በክልሉ መንግስት ክልሉ ሰላማዊ እንደሆነ የሚቀርበው ሪፖርት ሐሰት ነው ሲሉም ተችቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በቀጣይ ደግሞ ወደ አማራ ክልል እናልፋለን። በአማራ ክልል ሰሜን ሸዋ ዞን በመንጃር ሸንኮር ወረዳ ስር በመተገኘው አውራ ጎዳና ከተማ ትላንት ማንነታቸው ያልታወቀ የታጠቁ ኃይሎች ወሰዱት በተባለ ወታደራዊ ጥቃት የሰው ህይወት ማለፉን፣ የንብረት ጉዳት መድረሱንና በርካቶች ከቤት ንብረታቸው መፈናቀላቸውን ወረዳው አስታወቀ። የወረዳው ዋና አስተዳዳሪ አካባቢው የስጋት ቀጠና እንደሆነ ቢታወቅም በመንግስት በኩል ተገቢው ትኩረት እንዳልተሰጠው ከአሜሪካ ድምጽ ጋር በነበራቸው ቆይታ ገልጸዋል። እስካሁን በጥቃቱ የደረሰው ጉዳት ባይታወቅም በስፍራው የደረሱን መረጃዎች እንደሚያመለክቱት በትንሹ የሁለት ሰዎች ህይወት አልፏል። ከአምስት በላይ የሚሆኑት ላይ ደግሞ ቀላልና ከባድ የአካል ጉዳት ደርሷል። መስፍን አራጌ ተጨማሪ አለው።
በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳን ከኦሮሚያ ክልል ምስራቅ ሸዋ ዞን በውሰትና ፈንታሌ ወረዳዎች ጋር በምታጎራብተው አውራ ጎዳና ቀበሌ ትናንት ከእኩለ ቀን በፊት የታጠቁ ኃይሎች ከፈቱት በተባለ ጥቃት የሞት፣ የመቁሰል፣ የንብረት ውድመትና የመፈናቀል ጉዳቶች መድረሳቸውን የምንጃር ሸንኮራ ወረዳ ዋና አስተዳዳሪ ታደሰ በውሰት ለአሜሪካ ድምፅ አስታውቀዋል።
አውራ ጎዳና የምትባለው የአሞራ ቤት ቀበሌ አንድ መንደር ነች። ሰው ከፊል አርሶ አደር የሆነ በንግድም ጭምር የሚተዳደር የደረሰው ችግር ምንድነው? ትናንት ኦልሞስት ጠዋት አካባቢ አንዳንድ ምልክቶች ነበሩ ከአራት ሰዓት ምናምን አካባቢ ጀምሮ። ከዛ በኋላ ወደ ሰባት ሰዓት አካባቢ ጀምሮ መሳሪያ የጫኑ በልዩ ልዩ ባሲኑ ምናምን በመሳሰሉ መኪኖች ህዝብ ነው የመጡ ሰዎች ያሉበት። አለፍ ሲልም የመንግስትን ተሽከርካሪ ቶሎ የተጠቀሙ ኃይሎች ናቸው የመጡት። የቡድን መሳሪያ ምክር ቤት ምናምን አጥደው ነው የመጡት መጀመሪያ ላይ በአውራ ጎዳና ከተማ ውስጥ አለፉ። ከዛ መጨረሻ ላይ ዳር ላይ ሲደርሱ ፌዴራል ፖሊስ ምንድን ነው ምናምን ሲላቸው መጀመሪያ እሱን ገደሉ። ከዛ ተመልሶ እንደገና ወደ ማህበረሰቡ ገቡና ወደ ስሚሳለ ረቢ በጣም ጦፍ ያለ ጦርሶ የተገባው ማለት ነው። ጀንበር ነው የፈታቸው። አመሻሽ ላይ ወደ አስራ ሁለት ቀበሌ ምናምን ሲሆን ተኩስ እየቆመ ምናምን የመጣው ድንገቴ ስለሆነ ሰውን ባላሰበበት ሰዓት ስለሆነ ከባድ ችግር ነበር የነበረው። እንደምንም ብሎ ግን አካባቢ ማህበረሰብ ራሱን ለማዳን ጥረት አድርጎ ሴቶች ህጻናትን አሽሽቶ ሌላውን አካል እዛው ባለበት ሲ ለማድረግ ተሞክሯል። አካል ጉዳት፣ የሞት ንብረት ጉዳት እና የመፈናቀል ጭምር የተፈጠረበት ሁኔታ ነው ያለው ማለት ነው።
በተኩስ ልውውጡ የደረሰውን ጉዳት ለማጣራት ጥረት እየተደረገ መሆኑን የሚያስረዱት ዋና አስተዳዳሪው የሟቾቹን ቁጥር በትክክል መናገር እንደማይቻል አመልክተዋል።
ማሞቱ ሰዎች እንዳሉ ሰምተናል። በአብዛኛው ሰው ስልክም ዘግቶበታል። ከተማ የመጡትን ሰዎች ከቦታ የመጡት ሰዎች እናውቃለን። ወደ አምስት ሰው ያህል ተጎድተው መጥተዋል። ከገባር እስከ ቀላል ጉዳት ነው። ወደ አዲስ አበባ ሄዱ። አዲስ አበባ ሊሰጣ ሆስፒታል መታከም ይችቱ ወደ እሱን አድርገናል። ሌላ እዛ ግን የተጎዳውና ኦልሬዲ ዛሬ እንግዲህ ግማሹ ቀብር ላይ ነው ያለው። ምን ያህል ሰው ተጎድተዋል የሚለውን በደንብ አላወቅንም። በዛ ላይ
በጥቃቱ ተጠያቂ የሆነውን አካል ለማወቅ እንደማ ማይቻል ያመለከቱት አስተዳዳሪው በእርግጠኝነት መናገር የሚቻለው ግን ይላሉ ጥቃቱን በተደራጀ ወታደራዊ መሳሪያ መፈጸማቸውን ነው።
ነው ብለህ አንድ የሰው ባለቤት መስጠት አችልም። የሆነ አካል ነው ይሄን እያደረገ ያለው ብለህ ማድረግ በምትችልበትና ሁሉንም ማመን ወደማትችልበት ሁኔታ ላይ እየተፈጠረ እየመጣ ያለው። ስለዚህ እነዚህ ነገሮች በትልቁ ንግግር እና መከላከል ካልተቻለ በስተቀር ከዚህም በላይ ትናንትናም ከታየውም በላይ ሌሎች ነገሮች ሊፈጠሩ እንደሚችሉ ታሳቢ የምናደርገው ማለት ነው። ከዚህ በፊት ከተፈጠረው ለየት ባለ መንገድ ከተማ ውስጥ ገብተው ሰው ቤት ጭምር ገብተዋል። አብዛኞቹ ማለት ነው ዘጠኝ ሰው እየሆኑ ስምንት ሰው ሆኖ ሰው ግቢ ጭምር ገብተው ግማሾቹ በአጥር ላይ እየዘለሉ ምናምን አመለጡ። በዛ መንገድ ጉዳት ለማድረስ የተሞከረው የታቀደበት እና ከተማ ውስጥ ተገብቶ ስለሆነ
አካባቢው አንጻራዊ ሰላም እንደሰፈነበት አስተዳዳሪው ጠቁመው ችግሩ ዘላቂ መፍትሄ ካልተበጀለት ከዚህም የከፋ ጉዳት ሊደርስ ይችላል ሲሉ ስጋታቸውን ጠቅሰዋል።
ፌዴራል ፖሊስም የመከላከያ በተወሰነ መንገድ ደርሶ እስካሁን ባለው የተለየ ሌላ ተጨማሪ ጉዳት እንዳይደርስ አድርገው በቁጥጥር ስር ነው ያለው። እስካሁን ባለው እንግዲህ ከዚህም በኋላ ሊረጋጋ ይችላል ብለን እናስባለን። ግን አሁን እየተረጋገርን እስካለበት ሰዓት ድረስ ግን የመጣው ኃይል ምሽግ ይዞ አሁንም ከተማውን ከቦ ነው ያለው። ኃይል ያለው አሁን ቢሆን እኛው መሬት ላይ ነው ያለው። አሁን ከፌደራል ፖሊስ ጋር እየተደዋወልን ያለ ነው። ከዛም ካሉ አካሎች ጋር የእኛም ኃይል የፖሊስ አካል ምናምን ሄደዋል አካባቢ ላይ።
በትናንቱ የተኩስ ልውውጥ በርካቶች ቤት ንብረታቸውን ጥለው አንጻራዊ ሰላም ወዳለባቸው አካባቢዎች ለመሰደድ መገደዳቸውን የሚጠቁሙት ደግሞ ስማቸውን ከመጥቀስ የተቆጠቡ በአሞራ ቤት ቀበሌ ያውራ ጎዳና አካባቢ ነዋሪ ናቸው። እንዳስተያየት ሰጪው ከ1000 በላይ የህብረተሰብ ክፍል አካባቢውን ለቆ ለመሰደድ ተገዷል። የታጠቁት ኃይሎች ወደ አውራ ጎዳና ከተማ ሲገቡ በወታደራዊ ትጥቅ ተደራጅተው እንደነበር አስተያየት ሰጪው ተናግረዋል።
በፒካፖች በፓትሮል መተው ነው ሰፈሩ ላይ ሴትና ልጅ ላይ ነው በተደበደቡ የነበረው እና በዛ በተደረገ ምልልስ አንድ ሽፍን መኪና ሁለት ፒካፖች እና አንድ አይሱዚ ነው።
በወረዳው አስተዳዳሪ አቶ ታደሰ ከተገለጸውና ህይወታቸውን ካጡት አንድ የፌደራል ፖሊስ ባልደረባ በተጨማሪ ሌላ አንድ በአሞራ ቤት ቀበሌ አውራ ጎዳና አካባቢ የሚኖር ግለሰብ መገደላቸውን ስማቸውን ከመጥቀስ የተቆጠቡት አስተያየት ሰጪ ገልጸዋል።
አንድ ሰው ሞቶብናል፣ መለሰ ከበደ የሚባል ሰው። 1-7 ልጆችም ተመትተውብናል በጥይት። መጀመሪያ ላይ በጣም ድንጋጤ ሴትና ልጅ ላይ ስለነበረ አስፋልት ነው መስመር ነው መትረየስ አጥምደዋል፣ ጠቅላላ ኪላሽ አጥምደዋል። ጠቅላላ ነው ርችት ነው። ከሰፈሩ ዳር ጀምረው ነው እየደበደቡ ዳር ሲወጡ፣ ያው ሰውም ደግሞ መሳሪያ አጋጣሚ ያዙ ልጆችም ነበሩ። በዛ በተኩስ ልውውጥ ነው ሊመቱ ይችላል። ንጹሐን ዜጋ ላይ ምንም ሰው ያልተጣላው ሰው ላይ ጥቃት የሚፈጽመው ያው የሰውን መኖር መፈጠርን የማይፈልግ እንጂ የሰው ልጅ ሰው ላይ መቼም ጥይትን ያክል ነገር መተኮስ በጣም አስቸጋሪ ነገር ነው።
በአካባቢው ከዚህ ቀደም በሳር ግጦሽና በከብት ዘረፋ አልፎ አልፎ ግጭቶች መኖራቸውንና ከቅርብ ዓመታት ግን የግጭቶቹ ቅርጽና ይዘት ወደ ተደራጀ ወታደራዊ ጥቃት መቀየሩን የዓይን እማኞች ነን የሚሉ አስተያየት ሰጪዎች ይናገራሉ። ይህን አስተያየት የሚጋሩት የወረዳው ዋና አስተዳዳሪ ችግሩ በመንግስት ደረጃ ታውቆ ገምገማ የተደረገበት እንደነበር አስታውሰዋል።
ኦልሬዲ ጉዳዩ ከዚህ በፊትም የተገመገመ እና ችግርም ያለበት እንደሆነ እየታወቀ ነው። አሁን ላይ መከላከል እያልቻለ መንግስት ያለበት ሁኔታ ጭምር ነው ያለው። ይሄ ኦልሬዲ መከላከል ይቻላል አይቻልም የሚለው ነገር ያው ግልጽ ነው። መከላከል ይቻላል፣ ግን ደግሞ የፍላጎት ማነስ ወይም ደግሞ ችግሩን በደንብ ያለመረዳት ችግር ይመስለናል። በተደጋጋሚ እንዲህ አይነት ነገር ተገምግሟል፣ ግን በዛ ዕለት የተወሰደ እርምጃ ባለመኖሩ ምክንያት ተደጋጋሚ ጉዳት እየደረሰ ነው ያለው።
በውጊያው ምክንያት ወደ ጅቡቲ የሚወስደው መንገድ ከመዘጋቱ በተጨማሪ በወለንጭቴና መተሃራ መሀል ከአንድ ሺህ የሚልቁ ነዳጅ አመላላሽ ቦቶች፣ ከባድና ቀላል የጭነት ተሽከርካሪዎች፣ የህዝብ ማመላለሻ አውቶቡሶችና አነስተኛ መኪኖች ከትናንት 10 ሰዓት ጀምሮ እስከ ዛሬ ረፋዱ ድረስ ባሉበት ቆመው ለማደር መገደዳቸውን አሽከርካሪዎች አመልክተዋል። ከስፍራው የደረሰን መረጃ እንደሚያመለክተው ከህወሓት ኃይሎች ጋር ጦርነት እየተካሄደ በነበረበት ወቅት ወደ አውራ ጎዳና ከተማ ዘልቆ ለመግባት ሙከራ አድርጓል ካሉት ወታደራዊ ኃይል ጋር ለ6 ቀናት የቆየ ውጊያ ከዚህ ቀደም ተካሂዶ ነበር። ትናንት ጥቃቱን የፈጸመውን አካልና በጥቃቱ የደረሰውን ጉዳት ለማጣራት ጥረት እየተደረገ መሆኑ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አሁን ደግሞ ወደ መካከለኛው ምስራቅ እናምራ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤልና የባህረ ሰላጤው ሀገር መሪዎች እንደ አውሮፓውያን የቀን አቆጣጠር በ2015 ዓ.ም የተደረገው የኢራን ኒውክሌር ስምምነት ቴህራን መቼም ቢሆን የኒውክሌር ጦር መሳሪያ እንዳይኖራት ለመከልከል የተሻለው አማራጭ መሆኑን ተናግረዋል። በእስራኤል ያደረጉትን ቆይታ ያጠናቀቁት ብሊንከን ትላንት ማክሰኞ ሞሮኮን ጎብኝተዋል። የአሜሪካ ድምጹ ሲድኒ ሴን ያደረሰንን ዘገባ ደረጀ ደስታ ያቀርበዋል።
ምንም እንኳ ዩናይትድ ስቴትስ በአሁኑ ወቅት ትኩረቷን በዩክሬኑ የሩሲያ ወረራ ላይ ያደረገች ቢሆንም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን መካከለኛው ምስራቅና ሰሜን አፍሪካን የሚጎበኙበትን ምክንያት አስረድተዋል።
This is a part of the world where the United States has vital interests.
ይህ የዓለም ክፍል የዩናይትድ ስቴትስ ወሳኝ የሆነ ፍላጎት ያለበትና አንዳንድ ወዳጆቻችን የሚገኙበት ነው። ዩናይትድ ስቴትስ በክልሉ ኢንቨስት ማድረጓን ከወዳጆቿ ጋር ያለውን ግንኙነት ማጠናከሯን ትቀጥልበታለች። ያ በመካከለኛው ምስራቅና ሰሜን አፍሪካ መረጋጋትን ለማምጣት ወሳኝ የሆነ ነገር ነው። ያሉትን ፈተናዎች ለመቋቋምና ለውጥ ለማምጣት ለህዝባችን ያሉትን እድሎች ለማስፋትና እንዲሁም ትኩረታችንን የክሬምሊንን የጦር ተስፋፊነት እንዲያበቃ በማድረጉ ላይ እንድናደርግ ያግዘናል።
ብሊንከን ሞሮኮን የጎበኙት ትናንት ማክሰኞ ሲሆን ከአቡዳቢ አልጋወራሽ ልዑል ጋርም ተገናኝተዋል። አንድ ባለሙያ ለቪኦኤ እንደተናገሩት በሩሲያ ወረራ የተነሳ በተፈጠረው ቀውስ በተለይ የሰሜን አፍሪካ አገሮች የምጣኔ ሀብት ቀውስ ችግር እንደሚያጋጥማቸው ገልጸዋል። በመካከለኛው ምስራቅ ተቋም ከፍተኛ ተመራማሪ ራያን ካቱሊስ እንዲህ ይላሉ።
I think in part because North Africa will be the location.
እንደሚመስለኝ አንድም የሰሜን አፍሪካ ሀገሮች እየተወደደ በመጣው የምግብና የነዳጅ ዋጋ የተነሳ ግዙፍ የኢኮኖሚና የማህበራዊ ጫናዎች እየደረሱባቸው ነው። የምታስተውስ ከሆነ ህዝባዊ አብዮት ያስነሳው አመጽና አለመረጋጋት የነበረው በቅርቡ ከ10 አመታት በፊት ነው። ከዚያ ውስጥ በከፊል ምክንያት የነበረው በወቅቱ በሸቀጦች ዋጋ ላይ የነበረው የዋጋ ውድነት ነው። ስለዚህ ይህ በዚህ ረገድ የሚኖረውን ችግር በቅንጅት ለመከላከል መርዳት የሚቻልበትን ድጋፍ ለመስጠት የሚደረግ ጥቂት የዲፕሎማሲ ስራ ይመስለኛል።
ብሊንከን በእስራኤል ባደረጉት የመጀመሪያው ጉብኝታቸው ዩናይትድ ስቴትስ ኢራን የኒውክሌር ጦር መሳሪያ እንዲኖራት የማትፈቅድ መሆኑን በቀጠናው ላሉት አጋሮቻቸው በድጋሚ አረጋግጠዋል። አሁን ያን ለማረጋገጥ እየተሰራ መሆኑን ሲገልጹ ይህን ብለዋል።
The United States believes that a return to full implementation of the Joint Comprehensive Plan of Action is the best.
ዩናይትድ ስቴትስ የጋራ ወደ ሆነው ሙሉ የድርጊት መርሃ ግብር ለመመለስ የኢራንን የኒውክሌር ፕሮግራም ስምምነት ተግባራዊ ማድረግ ነበር። ይሁን እንጂ ዩናይትድ ስቴትስ እንደገና ከዚያ ስምምነት በመውጣቷ ያ ነገር አምልጦ ወጥቷል።
የባይደን አስተዳደር በኢራን ላይ የተጣለውን ማዕቀብ በማንሳት የ2015 የኢራን ኒውክሌር ስምምነትን ወደ ስፍራው ለመመለስ እየሰራ ነው። ስምምነቱን ለአውሮፓ አቆጣጠር በ2018 የሰረዙት የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ነበሩ። ባለሙያዎች እንደሚሉት በድርድሩ እስካሁን እልባት ካልተሰጣቸው ነገሮች መካከል ኢራን የአብዮታዊ ዘቧ ከዩናይትድ ስቴትስ የሽብርተኝነት ድርጅቶች መዝገብ ውስጥ እንዲወጣ መፈለጓ ነው። አንድ ባለሙያ እንደሚሉት እስራኤልና ብዙዎቹ የሪፐብሊካን ጋውጮች ይህን እርምጃ በጽኑ ይቃወማሉ። በሄናም ቤን ታልብሉ ከዲሞክራሲ ጥበቃ ፋውንዴሽን እንዲህ ይላሉ።
የባይደን አስተዳደር ይህን ሲፈቅድ የኒውክሌር ስምምነቱን ብቻ ተመልክቶ ከሆነ ይህ የኢራንን የሽብርተኝነት መረብ የቦሊስቲክ ሚሳኤል፣ የክሩዝ ሚሳኤል፣ የድሮን ብቃታቸውን ወይንም የተቀረውን ወታደራዊ አቅምና ችሎታቸውን የሚገድብ አይደለም። ወይንም ለዩናይትድ ስቴትስም ሆነ ለአጋሮቿ በቀጠና ያለውን የደህንነት ስጋት አያስወግድም። በኒውክሌር ስምምነቱ ብቻ ከኒውክሌር ውጪ በሽብርተኝነት ወይም በሚሳኤል ስምምነቱ ሳቢያ የተጣሉት ማዕቀቦች ማንሳት ትርጉም የሚሰጥ ነገር አይደለም። ግን ምን ያደርጋል? አስተዳደሩ የሚሄድበት መንገድና የተከተለው አቅጣጫ በዚያ በኩል ነው።
ኢራን የኒውክሌር ስምምነቱን ማደስ የማይቀር ነው ትላለች። ባለሙያዎች የዩናይትድ ስቴትስ ባለስልጣናት ወደ ኋላ ተሰንቀረው የቀሩ ብዙ አሳሳቢ ጉዳዮች ስለመኖራቸው ሲናገሩ ከጥንቃቄ ጋር መሆኑንም ይመክራሉ።
እያዳመጣችሁት ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት ጀምሮ የሚተላለፍ ሲሆን በፕሮግራማችን ላይ ጥቆማ ወይም አስተያየት ካላችሁ በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
አሁን ደግሞ የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ የመጀመሪያ ቅንብር አድርገን የያዝነው ዲሞክራሲ በተግባር ነው። يا የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዲሞክራሲን ለማበረታታት በሚል ርዕስ የቀረበውን S3199 የተሰኘ ረቂቅ ሕግ ትላንት ተመልክቶ ማሻሻያዎች ካደረገ በኋላ አሳልፏል። ለመሆኑ ይህ ኮሚቴው ያሳለፈው ውሳኔ በኢትዮጵያ ወቅታዊ ሁኔታ ላይ ምን አንድምታ አለው? ረቂቅ ሕጉ በቀጣይ የሚያልፍባቸው ሂደቶችስ ምን ይመስላሉ? በሚለው ሐሳብ ዙሪያ በአሜሪካን ሀገር ሆነው ጉዳዩን የሚከታተሉ ተንታኞችን አነጋግረናል። ቀጥሎ ይቀርባል። በኢትዮጵያ ሰላምና ዲሞክራሲ እንዲሰፍን ለማበረታታት በሚል ርዕስ በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ሮበርት ሜንዴዝ የቀረበውና በሌሎች 3 ሴናተሮች ድጋፍ የተደረገለት S3199 ረቂቅ ሕግ ትላንት በኮሚቴው አባላት ከታየ በኋላ ጥቂት ማሻሻያዎች እንደተደረገበት ተገልጾ አልፏል። ለመሆኑ ተደረጉ የተባሉት ማሻሻያዎች ምንድናቸው? በአጠቃላይ የሕጉ ይዘት ላይስ ለውጥ አምጥቷል ወይ ስንል በደቡብ ካሮላይና የሕክምና ዩኒቨርሲቲ የማህበራዊ ጤና መምህርና ተመራማሪ እንዲሁም ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዝዳንት የሆኑትን ዶክተር ሙሉጌታ ገብረ እግዚአብሔርን ጠይቀናቸዋል።
ከረቂቁ ብዙም የተሻሻሉ ነገሮች የሉትም። ሲያልፍም ቸርማን መነንደዝ እንዳሉት ኦቨርዌልሚንግሊ ሰፖርትድ ሆኖ ነው ያለፈው ነው ያሉት እና በሁለቱም ፓርቲዎች እንዲሁ የአሜሪካ አሰራር ባይካሜራል ነው። ከዴሞክራቶችም ከሪፐብሊካኖችም ድጋፍ አግኝተው ያለፈ የህግ ረቂቅ ነው።
ረቂቅ ህጉ በኢትዮጵያ ላይ ጫና ለማሳደር የሚያስቀምጣቸው ማዕቀቦች በኢትዮጵያ ያሉትን ችግሮች ከመፍታት ይልቅ ሀገሪቱን ወደ በለጠ አለመረጋጋት የሚከት ነው በማለት ተቃውሞውን ሲገልጽ የቆየው የኢትዮጵያና የአሜሪካን ህዝብ ጉዳዮች ኮሚቴ ሊቀመንበር አቶ መስፍን ተገኔም የሰኔት ኮሚቴው በረቂቅ ህጉ ላይ አደረጉ የተባሉት ማሻሻያዎች ማዕቀቦችን የበለጠ የሚያጠናክሩ ናቸው ይላሉ።
አንዳንድ አሜንድመንቶች አንዳንድ ሴኔተሮች ጨምረናል ብለው ነው ያለፈው። ግን የጨመሩት አሜንድመንት የኢትዮጵያ መንግስትን በተጨማሪ ተጠያቂ የሚያደርግ እንጂ ህጉን የሚያሻሽል ሆኖ አላገኘ ነው። በዛው መሰረት ያ የተሻሻለ ነው በሚል ሀሳብ እንዲያልፍ አድርገውታል እና በአሁኑ ጊዜ ቢሉ በአሁን ባለበት ሁኔታ ጸረ ኢትዮጵያም ነው ጸረ አሜሪካም ነው የምንለው ለሁለቱንም አገሮች የሚጠቅም አይደለም።
S3199 ረቂቅ ህግ በውጭ ግንኙነት ኮሚቴው ማለፉን ተከትሎ መግለጫ ያወጡት ሴናተር ሜንዴዝ የኮሚቴው አባላት ለረቂቅ ህጉ ከፍተኛ ድጋፍ በማድረጋቸው የተሰማቸውን ደስታ ገልጸው ረቂቅ ህጉ በኢትዮጵያ በአሁኑ ወቅት እየተካሄደ ላለው የዲፕሎማሲያዊ ጥረትና ተለዋዋጭ ሁኔታ ወደ ውይይትና አስተማማኝ ሰላም እንዲገባ አስገዳጅ ጫና የሚያሳድር አቅም በማቅረቡ ኩራት ይሰማኛል ብለዋል። ይህ ውሳኔ ግን ረቂቅ ህጉን በሚደግፉና በሚቃወሙ ኢትዮጵያኖች ዘንድ የተለያየ ስሜት ፈጥሯል። ህጉ ተቀባይነት እንዲያገኝ ድጋፍ ሲያደርጉ የቆዩት ዶክተር ሙሉጌታ ህጉ በዋናነት በኢትዮጵያ ሰላምና ዲሞክራሲ እንዲሰፍን አስቀምጧል ያሏቸውን አስገዳጅ ሁኔታዎች እንዲህ ያስረዳሉ።
ብዙ ነገሮች አሉ። ምሳሌ መንገድ ዘግቶ ሰውን ማስራብ፣ ግድያዎች አሉ። ሰዎች በማንነታቸው ምክንያት፣ በፖለቲካ አስተያየታቸው ምክንያት የሚታሰሩበት ሁኔታ አለ። ይህም ነው የፖለቲካ ስፔሱ በጣም ጠበዋል ነው። አንድ ፓርቲ ሁሉም ነገር አግበስብሶ የያዘበት ሁኔታ ነው ያለው። ከዚህ በላይ ከባድ ከባድ የሆኑ ወንጀሎች ተፈጽመዋል ባለፉት 16 እና 17 ወራቶች። ራሱ ዲሎቹ ውስጥ የተካተቱት ጾታዊ ጥቃቶች ቅድም ስጠራቸው ጄኖሳይድም ለራሱ የሚል ነገር ተነስተዋል እና እነዚህ ኢንቨስቲጌት ተደርገው ምርመራ ተደርገው ነው ተጠያቂነት የሚኖርበት አሰራር መፈጠር አለበት ማለት ነው። ሌላው አረገዋለሁ የሚለው ይህ ረቂቅ ህጉ እንደ አዲስ ሁሉንም ያካተተ የፖለቲካና የሁሉም አይነት አገራዊ ስምምነት ሊፈጠር የሚችል ፕሮሰስ እንዲኖርም አይ ቲንክ አስገዳጅ የሆነ ማን ነው ያለው ነው። የኤርትራ መንግስትና የሌሎች ኃይሎች በኢትዮጵያ ያላቸው በጦርነቱ የመሳተፍ ሁኔታ፣ ወንጀል የመፈጸም ሁኔታ እሱም ሙሉ በሙሉ እንዲቆም ጥሪ ያደርጋል እና እሱንም ለማስፈጸም አይ ቲንክ ብዙ ርቀት እንዲሄድ የረቂቅ ህግ ይመስለኛል።
ረቂቅ ህጉ የአንድ ሀገር የውስጥ ጉዳይ በውጭ ሀገር ህግና አቅም ለማስወሰን የተቀመጠ ህግ ነው የሚሉት አቶ መስፍን በበኩላቸው ረቂቅ ህጉ ተግባራዊ ቢደረግ በኢትዮጵያ ላይ ሊደርስ ይችላል የሚሉትን ጉዳት ይዘረዝራሉ።
እንግዲህ አሁን ባለበት ሁኔታ ከሆነ ኢኮኖሚክ ሳንክሽን አለው። ኢኮኖሚክ ሳንክሽኑ ከባድ ነው። የኢኮኖሚ ዲቨሎፕመንት ኢትዮጵያ ውስጥ መኖር የማይችልበት ሁኔታ የሚፈጠር ነው። እንግዲህ እነሱ የሚያዙት ነገር አለ፣ ይሄንን አድርጉ፣ ይሄ መደረግ አለበት የሚሉት ያን በዛ መሰረት እነሱ ሰብስክራይብ በሚያደርጉት መሰረት የኢትዮጵያ መንግስት ማድረግ አለበት። ይሄን ማድረግ ካልተቻለ ኢኮኖሚክ ሳንክሽን አለው። ሂማኒቴሪያን ሰፖርት ብለው ያሉት ሳንክሽን አለ። ከዛም አልፈው የሶሻል የፍሪደም ኦፍ ኤክስፕሬሽን እንኳን ለማገድ በኢትዮጵያ ውስጥ እነሱ ዲፋይን ያደረጉትን ፒስ ኤንድ ሪኮንሲሌሽን እኛን በዛ እነሱ ዲፋይን ባደረጉት መሰረት ተቃውሟል ብለው የሚያስቡትን ሰው መክሰስ እና የሶሻል ሚዲያም ሆነ ኦፊሻል ሚዲያ ፕሮስኪት ማድረግ ይችላሉ በዚህ መሰረት። ከዛ አልፎ ያው አንዳንድ የኢትዮጵያ ከኢትዮጵያን እና አሜሪካ መካከል ያለውን የማይግሬሽን የኢሚግሬሽን እንቅስቃሴ ላይም እጃ መውሰድ ይችላሉ። ሰዎች እንዲገቡ እንዳይገቡ፣ ቪዛዎች እንዲሹ እንዳይደረጉ የማድረግ እንትና እና በጣም ሰፋ ያለ ለፕሬዚደንቱ በጣም ብዙ ዲስክሬሽን የሚሰጥ ነው። የኢትዮጵያ ፓርላማ በየተወሰነ ዓመት ሪፖርት ማድረግ አለበት ስላለው ፕሮግረስ። የአስር ዓመት የሚቆይ ቢል ነው እና እነሱ ከፈለጉ ይወጣል ይነሳል፣ ካልተፈለገ ኤክስቴንድ ይደረጋል።
የዩናይትድ ስቴትስ የውጭ ግንኙነት ኮሚቴ ትላንት ያሳለፈው S3199 ረቂቅ ህግ በኢትዮጵያ ላይ ተግባራዊ ለመደረግ ተጨማሪ ሊያልፍባቸው የሚገቡ ሂደቶች አሉ። እነዚህ ሂደቶች ሁለቱም የዩናይትድ ስቴትስ ምክር ቤቶች እንደ ሁኔታ አስቸኳይነት እያየ የሚያፈጥናቸው ወይም የሚያዘገያቸው ሲሆን በህግ አውጪው ምክር ቤት ከቀረበው HR 6600 የተሰኘ የውሳኔ ሀሳብ ጋርም የሚዋሃድ እንደሚሆን ዶክተር ሙልጌታ ያብራራሉ።
አሁን የሚቀጥለው ያው ወደ ዋናው ሴኔት ለመሄድ ስራዎች ናቸው የሚያስፈልጉት። ኮሚቴ አለ በሴኔቱ ውስጥ፣ ይህን አዘጋጅቶ ለድምፅ ይወስደዋል ማለት ነው። እዛ ከጸደቀ HR 6600 የሚባለው እሱም እንደዚሁ በውጭ ግንኙነት ኮሚቴው የሀውሱ አልፈዋል። ሶ ሁለቱም ነው የሚታረቁበት መንገድ ይፈጠራል ማለት ነው። ሁለቱም የሀውሱም የሴኔቱ የሚስማሙበት ነገር አንድ ላይ መጥቶ ተጨምቆ ያው እሱ ደግሞ ጸድቆ ወደ ፕሬዚደንቱ የሚሄድበት አካሄድ ነው። ግን ይህ ብቻ አይደለም አካሄዱ። አንዳንድ ጊዜም በተለይ እንደዚህ በዴሞክራቶቹና ሪፐብሊካኖቹ ከጸደቀ ባይፓርቲሳን በሆነ መንገድ ከጸደቀ እንደዚሁ ለትልቅ ቦት ሳይሄድ በራሳቸው አሰራር ጸድቆ ወደ ፕሬዚደንት ሄዶ ህግና ፖሊሲ ሆኖ የሚወጣበት መንገድ ሰው እንደዛም ሊሆን ይችላል።
በሌላ በኩል አቶ መስፍን ይህ ሂደት ላይሳካ ወይም ረቂቅ ህጉ ጸድቆ ተፈጻሚ ላይሆን የሚችልባቸው ሂደቶች እንዳሉም ይገልጻሉ።
አንድ ወይም ሁለት ሴኔተሮች ሊያቆሙት ይችላሉ። ፊለባስተር የሚሉት ነገር አላቸው፣ ብሎክ ሊያደርጉት ይችላሉ። አንድ ሴኔተር ራውንድስ ለምሳሌ ቦታ አላረግም አልተስማሙም ሰውየው በነገሩ፣ ወይም ሴኔተር ኢንሆፍ አንዳቸው ሊያቆሙት ይችላሉ። እንግዲህ ያ ማለት እነሱ ካቆሙት 60 ቦት ካላገኘ በስተቀር አያልፍም። ሱፐር ማጆሪቲ ማግኘት አለበት እና እነሱ ካቆሙት ተስፋ የለውም፣ ከዚህ በኋላ ሊሞት ይችላል። ማንም ሰው ካላቆመው ግን ሴኔተር ወደ ሴኔት ፍሎር ከሄደ አሁን በምናየው ሁኔታ የማያልፍበት ምክንያት አይታየንም። ቢያልፍም እና ወደ ህግ ቢወጣም ፕሬዚደንቱ ኢምፕሊመንት ማድረግ ያለ ማድረግ መብት ስላለው ፍጻሜ ላይሆን ይችላል የሚል አርጉመንት ራቢ ጀምረዋል ዴሞክራቶች እና እነሱ የራሳቸው አጀንዳ አላቸው። ሰው እንግዲህ ያ ነው ሁኔታው። የሚቀጥሉት ስቴፖች እንደዚህ ናቸው። አንድ ወይም ሁለት ሴኔተሮች ሊያቆሙት ይችላሉ። እንግዲህ ያ ማለት እነሱ ካቆሙት 60 ቦት ካላገኘ በስተቀር አያልፍም። ሱፐር ማጆሪቲ ማግኘት አለበት እና እነሱ ካቆሙት ተስፋ የለውም፣ ከዚህ በኋላ ሊሞት ይችላል። ማንም ሰው ካላቆመው ግን ሴኔተር ወደ ሴኔት ፍሎር ከሄደ አሁን በምናየው ሁኔታ የማያልፍበት ምክንያት አይታየንም። ቢያልፍም እና ወደ ህግ ቢወጣም ፕሬዚደንቱ ኢምፕሊመንት ማድረግ ያለ ማድረግ መብት ስላለው ፍጻሜ ላይሆን ይችላል የሚል አርጉመንት ራቢ ጀምረዋል ዴሞክራቶች እና ያ ነው ሁኔታው። የሚቀጥሉት ስቴፖች እንደዚህ ናቸው።
አሁን ባለው ሁኔታ የዩናይትድ ስቴትስ የሕግ አውጭና ሕግ አስፈጻሚ ምክር ቤቶች በተለያየ ጊዜ ያወጧቸው HR 6600 እና S3199 የተሰኙ ረቂቅ ሕጎች በየምክር ቤቶቹ ለመታየት የተመረጡባቸውን የውጭ ግንኙነት ኮሚቴዎች ማለፍ ችለዋል። በቀጣይ በጠቅላላ ምክር ቤቱ ጸድቀውና የፕሬዝዳንቱን ፊርማ አግኝተው ሕግ መሆን ይችሉ ወይም አይችሉ እንደሆን ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የተከበራችሁ አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ በተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 በማድረግ በድምጽ በተቀርጾ በተቀመጠው መመሪያ መሰረት ልታስቀምጡልን ትችላላችሁ። የዋትሳፕ ቁጥራችን ደግሞ 202-251-3505 ነው። መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ።